Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ህዳር 1 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ፕሮግራማችን ጀመረ። ለዛሬ ምሽት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ከሶማሌ ክልል ተጠባባቂ ርዕሰ መስተዳድር ጋር የተደረገ ቆይታ ይኖረናል።
ልክ ትግራይ ሌላ ሀገር እንደሆነች በአጉራዊና ለማቀፋዊ ድርጅቶች የሚመራ ድርጅት ሊኖር አይችልም። ይሄ ከተታ የባገር ጉዳይ ጣልቃ መግባት ለመሆን አይፈቀድም።
የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድን የሰማችሁት። ሙሉ ቃለ መጠይቁ በአብይ ርዕሳችን ይቀርባል።
የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነጻ ለማድረግ ነው።
የግሪን ኢትዮጵያ የድህረ ገጽ እንቅስቃሴ መስራች የሆነችው ኤልሻዳይ ግርማን የሰማችሁት። በቅርቡ ከዘንቢል መልስ የተሰኘ አካባቢን ከፕላስቲክ ምርቶች የማጽዳት ዘመቻን ጨምሮ ሌሎች እንቅስቃሴዎችን ያከናውናቸውን ስራዎች በምሽቱ ልታጋራን እንግዳ አርገናታል። እንደምን አምሽታችኋል የተከበራችሁ አድማጮች። ምሽቱን ከኛ ጋር ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ዛ ኤደን ገረመው እየጠበቀቻችሁ ነው። ወደ ሷላ አሳልፋችሁ
አመሰግናለሁ ስመኝሽ። በድጋሚ እንደምናምሽታችኋል። በምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ለማግኘት እንደተቸገሩ አንዳንድ ግለሰቦች ገለጹ። የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በተጠቀሱት ስፍራዎች አገልግሎቱ ስለመቋረጡ መረጃ እንደሌላቸው አስታውቋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው። አካባቢውን ሰላም ለማድረግም እርምጃው ይቀጥላል ሲሉ አቶ ጌታቸው አክሏል። በዚህ ዙሪያ ከኢትዮ ቴሌኮም የስራ ኃላፊዎች ጋር የአሜሪካ ድምጽ መረጃ ለማግኘት አልቻለም። ዜናውን ያደረሰን ናኮር መልካ ነው። የማሊ የቀድሞ ፕሬዝዳንት አማኒ ቱማኒ ቱሬ በ72 ዓመታቸው አረፉ። የቀድሞ ፕሬዝዳንት ቱርክ ውስጥ እንዳረፉ ነው ሮይተርስ የዘገበው። የህልፈታቸው ምክንያትም አልተገለጸም። የቀድሞ የጦር ሰራዊት ጄኔራል የነበሩት ፕሬዝዳንቱ ምርጫዎችን ጨምሮ በማሊ የዴሞክራሲ ለውጥ ለማካሄድ ባደረጓቸው ጥረቶች ይወደሳሉ። ከ8 ዓመታት በፊት በመፈንቅለ መንግስት የተወገዱ ሲሆን ከሳቸው በኋላ በትረስልጣኑ ነው የጨበጡት። ኢብራሂም ቦባካርም ከሶስት ወራት በፊት በመፈንቅለ መንግስት እንደወረዱ ይታወሳል። የተባበሩት አረብ ኤሚሬቶች ውስጥ ለናይጄሪያው ሽብርተኛ ቡድን ለቦኮ ሐራም የገንዘብ ድጋፍ በማድረግ የተከሰሱ 6 ናይጄሪያውያን ከ10 ዓመት እስከ እድሜ ልክ እስራት የሚደርስ ቅጣት ተወሰነባቸው። ዴሊ ትረስት የተባለው ጋዜጣ ባወጣው ሪፖርት ከ3 ዓመታት በፊት የታሰሩት ተከሳሾቹ ባለፈው ዓመት ቅጣቱ ተፈርዶባቸው የነበረ ሲሆን ይግባኝ ፍርድ ቤት ቅጣቱን አጽንቶታል። ሰዎቹ እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 በነበረ ጊዜ ውስጥ ለቦኮ ሐራም የሚውል 780,000 ዶላር ከዱባይ ወደ ናይጄሪያ ልከዋል በሚል ነው የተወነጀሉት። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሪፐብሊካኖች እንዲሰረዝ በሚሹት ኦባማ ኬር ተብሎ በሚታወቀው ለአቅም ተመጣጣኝ የሆነ የጤና ዋስትና ጉዳይ ግራ ቀኝ ክርክር ዛሬ ያደምጣሉ። በቅርቡ ዳኛ ኤሚ ኮኒ ባሬት መሾማቸውን ተከትሎ በጠቅላይ ፍርድ ቤቱ ወግ አጥባቂ ዳኞች 6-3 አብላጫነት በያዙበት በአሁኑ ወቅት ነው ክርክሩ የሚሰማው። ምንም አይነት የጤና ጠንቅ የማያስከትለውን የኮቪድ-19 መከላከያ ክትባት ፍለጋውን የተመለከተ መልካም ዜና በተሰማ በጥቂት ሰዓታት ውስጥ ብራዚል ውስጥ የሚደረገው የሁለተኛ ዙር የሙከራ ምዕራፍ እንዲቋረጥ ተደርጓል። የቻይናው ሲኖቫክ የሰራው ኮሮና ቫክ የተባለ ክትባት በአንደኛው በጎ ፈቃደኛ የሙከራ ተሳታፊ ላይ አሉታዊ የጤና እክል ካስከተለ በኋላ እንዲቋረጥ መደረጉን ነው የብራዚል የጤና ተቆጣጣሪ አካል ያስታወቀው። የክትባት ሙከራ ተሳታፊው በመታመሙ ሙከራው እንዲቋረጥ ሲደረግ ይህ 3ኛው ዙር መሆኑ ነው። ቀደም ብሎ በተሰማ መልካም ዜና ደግሞ የዩናይትድ ዩናይትድ ስቴትስ የምግብና መድኃኒት አስተዳደር FDA በሰው የተፈጥሮ የበሽታ መከላከያ አምሳል ለተሰራ መድኃኒት በኮቪድ-19 ለአጣዳፊ ህክምና እንዲሰጥ ፈቃድ ሰጠ። ባምላኒቪማብ የተሰኘው መድኃኒት በጋራ የቀመሙት ዩናይትድ ስቴትሱ ኢላይ ሊሊና የካናዳው አብሴሌራ ኩባንያዎች ናቸው። መድኃኒቱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኮቪድ-19 በታመሙበት ጊዜ ከተሰጣቸው መድኃኒት ጋር ተመሳሳይ ይዞታ ያለው ነው። FDA መድኃኒቱ እድሜያቸው 12 እና ከ12 ዓመት በላይ ለሆኑና በኮቪድ-19 በከፋ ሁኔታ በጽኑ ለታመሙ ሰዎች በአጣዳፊ ህክምና እንዲሰጥ ነው የፈቀደው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ውስጥ ባሳለፍነው ሳምንት በየቀኑ በአማካኝ ከ100,000 በላይ የኮሮና ቫይረስ ተያዦች ተገኝቷል። ሆስፒታል የሚገቡ ሰዎች ቁጥርም ትላንትና ሰኞ ብቻ ከ59,000 በላይ እንደነበረም ተገልጿል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ የመርሃ ግብሮች ጋር አብራችሁ ትቆዩ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስማት ላይ እንገኛለን። አሁን በቅድሚያ ባብይ ርዕሳችን ወደ ያዝነው ጉዳይ እንለፍ። የሶማሌ ክልል በኢትዮጵያ አስተማማኝ ሰላም እንዲሰፍንና የፌደራል መንግስትንም በሚጠበቅበት ሁሉ ለመደገፍ ዝግጁ እንደሆነ አስታወቀ። የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በትግራይ ክልል እየተወሰደ ነው ያሉት ህግን የማስከበር ዘመቻ በአጭር ጊዜ ይጠናቀቃል ብለው እንደሚያምኑ ገልጸዋል። የትግራይ ክልል የድርድር ጥያቄ ከማቀረቡ በፊት ህገ መንግስቱን በመጣስ ያካሄደውን ምርጫ ውድቅ ማድረግ፣ በውስጥ የደበቃቸውን ወንጀለኞች አሳልፎ መስጠትና ለሰላም ዝግጁ መሆኑን ማረጋገጥ ነበረበት ያሉት አቶ ሙስጠፌ ይህን ህግን የማስከበር እርምጃ እንጂ ዓለም አቀፍ ድርድር አያስፈልገውም ብለዋል። ሁሉም ክልሎች የትግራይ ክልል ተወላጆችን መብት ያላግባብ እንዳይጥሱም አቅጣጫ እንደተቀመጠላቸው አስታውቋል። ከተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ጋር ቆይታ ያደረገው አዲስ ቸኮል ነው። ቀጥሎ ይቀርባል።
ለከ ዛሬ ሳምንት ጠቅላይ ሚኒስትር አብይ አህመድ ህወሓት በሰሜን እዝ ላይ እርምጃ መውሰዱን አስታውቆ ነበር። የትግራይ ክልል ግን የሰሜን እዝ ከኔ ጎን ቆመ እንጂ የወሰድኩት እርምጃ የለም ይላል።
በዚህ ያለው ሁኔታ ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት የሰሜን እዝ በህወሓት ኃይሎች ተጠቅቷል። ለዚህ እንደማስረጃ ማቅረብ ይቻላል። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ራሳቸው ይሄን ያምኑ ይመስለኛል። እዚህ ያለውን እዝ በቁጥራችን ስር አድርገናል። ትግራይ ህዝብን ለመጨፍጨፍ ሊጠቀሙበት የነበሩትን መሳሪያዎች በቁጥራችን ስር አድርገናል የሚል ተናግሯል። እና የእዙ ከኛ ጋር አሰላለፉን አስተካክሏል የሚለው ነገር እየፈጠራ ወሬ ነው።
ባሳለፍነው አንድ ሳምንት በርካታ ወታደራዊ ድሎች ተገኝተዋል ያሉት አቶ ሙስጠፌ በዚህ ሂደት የሰላማዊ ነዋሪዎች እንዳይጠቁ የተደረገው ጥንቃቄም ስኬታማ ነበር ይላሉ። የትግራይ ክልል ባለፉት 2 ቀናት ለሀገራዊና ክፍለ ሀገራዊ ተቋማት ስለቀረበው ድርድር ጥያቄም ትግራይ ለዋላዊ ሀገር ባልሆነችበት ሁኔታ መሰል ጥያቄ መቅረቡ ስህተት ነው ይላሉ።
ከተማ መንግስት ድርድር ምንጊዜም ዘግይቷል አላለም። ሆኖም ግን ድርድሩ በህገ መንግስቱ ማዕቀፍ ውስጥ የሚደረግ እንጂ ልክ ትግራይ ሌላ ሀገር እንደሆነች በአህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለሚሆን አይፈቀድም። ሆኖም ግን ይሄ የህግ ማስከበር ኦፕሬሽን እንዲጀመር ያደረጉ ነገሮችን ህወሓት መተው አለበት። እነዚህ ነገሮችን ከተወ እንግዲህ ለድርድር ዝግጁ መሆኑን በዛ ነው የሚያስመሰክረው። ከነዚህ ውስጥ እንግዲህ አላሳልፍም ያላቸው ወንጀሎች ማሳለፍ፣ ለህገ መንግስቱ ተገዢ ሆኖ በውሸት ያካሄደውን ምርጫ መሰረዝ እንዳለበትና ምርጫው ትክክል እንዳልሆነ ማመን አለበት። እንደዚህ በታሰሉ አንዳንድ እርምጃዎችን ቢወስዱ እንግዲህ ለድርድር ዝግጁ ናቸው የሚል ስሜት ሊሰጥ ይችላል። እነዚህ በሌሉበት ሁኔታ ግን ህገወጥ አሰራሮችን እንዳለ አቅፎ ህገወጥ ግለሰቦችንና በወንጀል የሚፈለጉትን ተጠርጣሪዎች በስሩ በጉያው ደብቆ የፌደራል መንግስትን ማንዴት አልቀበልም ብሎ ኢንተርናሽናል ድርድር
ቦን ነገር የለም። በሌላ በኩል አሁን ያለ ማቀፍ ተቋማት በእናንተ በኩል ሰሞኑን እየተካሄደ ያለው ዘመቻ ያው ህግ ማስከበር ዘመቻ ነው የሚባለው። ይሄ ግን ህግ ማስከበር ዘመቻ ተብሎ አሁን የተጀመረው ወደ እርስ በርስ ጦርነት ሊያድግ ይችላል ብለው ይሰጋሉ። በዚህ ረገድ እርስዎ አቋም ምንድን ነው?
እኛ አቋም የእርስ በርስ ጦርነት እንዳይካሄድ የሚደረግ የህግ ማስከበር ዘመቻ ነው አምናለሁ። ምክንያቱም ህወሓት ስልጣን ካጣ ወዲህ በተለያዩ ሀገራችን ክፍሎች ከፍተኛ የሽብርና ግጭት ተግባራት ሲፈጽም ቆይቷል። ከነዚህ ውስጥ በመጨረሻ ባለፈው ሳምንታት ያየነው ወለጋ አካባቢ በጣም አሰቃቂ ሁኔታ የጸጥታ ዜጎች የተገደሉበት ሁኔታ ነው ያለው። እነዚህንና መሰል አሸባሪ ስራዎችን ሲሰራ የቆየ የሽብር ስራዎችን ሲሰራ የቆየ ድርጅት ነው። ከፍተኛ ሀይ ፕሮፋይል የሆኑ በከፍተኛ አመራር ላይ የተሞከሩ እና የተፈጸሙ ግድያዎች ተካሂደዋል በሀገራችን። የዚህ ሁሉ አቀናባባሪ ህወሓት ለመሆኑ ደግሞ ከበቂ በላይ ማስረጃ ተሰብስቧል። ስለዚህ ትግራይን እንደ ነፃ መሬት በመጠቀም ሌላውን የኢትዮጵያ ክፍል እንዳይረጋጋ፣ ሰላም እንዳያገኝ፣ እኛ ስልጣን ስላጣን፣ እኛ የበላይነት ስላጣን ሌላው ሰላም ማግኘት የለበትም በሚል በፍጹም ተቀባይነት በሌለው አስተሳሰብ ያው ሲያምስ የቆየ። ስለዚህ እንዲያውም ይሄ ኦፕሬሽን ባይሰራ ሀገሪቷ ወደ እርስ በርስ ጦርነት ይገባለች የሚለውን ሚዛን ይገፋል። ምክንያቱም ህገወጥ የሆነ ቡድን አንድን ክልል ሙሉ በሙሉ በተቆጣጠረበት ሁኔታ እዛ ክልል ያለውን ጠቅላላ ሪሶርስ ለሽብርና አገር ለማፍረስ በሚጠቀምበት ሁኔታ የእርስ በርስ ጦርነት አይመጣም ብሎ መቀመጥ በፍጹም የማይመስል ነገር ነው። ስለዚህ አሁን የተጀመረው የህግ ማስከበር ኦፕሬሽን የእርስ በርስ ጦርነት አገሪቷ እንዳትገባ ለማስቆም የሚደረግ ጥረት እንጂ ወደ እርስ በርስ ጦርነት የሚያመራ አይደለም ብዬ አምናለሁ።
እሺ፣ በሌላ በኩል አሁን ወደ ትግራይ የሚወስዱ መንገዶች ሁሉም ተዘግተዋል። ባንኮች ዝግ ናቸው፣ በረራም የለም። እነኚህ ያው ጫና ከመፍጠር አንጻር ተሳስቦባቸው የተወሰዱ እርምጃዎች ሊሆን ይችላል። ነገር ግን ይህ በተራዘመ ቁጥር ህብረተሰቡን አይጎዳም ወይ? ይህ እርምጃስ በምን ያህል ጊዜ ሊጠናቀቅ ይችላል የሚለውን እስኪ
የመንግስት ሀሳብ። ይሄ ኦፕሬሽን በጣም በአጭር ጊዜና ብዙ ዋጋ ሳያስከፍል እንዲጠናቀቅ ነው፣ በዚህ ነው የተሰራ ያለው። እንግዲህ ህገወጡ ቡድን የትግራይ ህዝብ እንደ መያዣ ይዞ ወደ ግጭት የሚያመራ ተግባራት በመፈጸሙ መጨረሻ የመከላከያ ሰራዊትን በማጥቃቱ የመጣ ግጭት ነው። ስለዚህ እንግዲህ በግጭት ደግሞ ዜሮ ሁሉ ነገር ዜሮ ይሆናል፣ ምንም አይነት በንጹሃን ዜጎች ለሚደርስ ችግር አይኖርም ተብሎ አታምም። ነገር ግን ያንን ያ ብዙ እንዳይሆን ከፍተኛ ጥንቃቄ የተደረገ ነው።
በሌላ በኩል ከትግራይ ክልል ውጭ የሚኖሩ የትግራይ ተወላጆች ያለ አግባብ እየተያዙ ስለመሆናቸው ለቀረበላቸው ጥያቄ ሁሉም የሀገሪቱ ክልሎች የትግራይ ተወላጆችን ያለ አግባብ እንዳይዙ ወይም መብታቸውን የሚጥስ እርምጃ እንዳይወሰድባቸው የጋራ አቅጣጫ ተቀምጧል ብለዋል። ይሁንና ከሌሎች ብሔር ተወላጆች መካከል በወንጀል ተጠርጥረው የሚያዙ ሊኖሩ እንደሚችሉ ሁሉ ከትግራይም በተመሳሳይ የሚያዙ ሊኖሩ ይችላሉ ብለዋል። በዚህ ሂደት እርሳቸው የሚመሩት የሶማሌ ክልል ከተቋማዎች ጋር በጋራ በመስራት የክልሉን ሰላም በማረጋገጥ እንዲሁም ከአጎራባች ክልሎችና ከፌደራል መንግስት ጋር ተባብረው በመስራት ነገር ክልሉ የሚጠበቅበትን እያደረገ ነው ብለዋል።
ከተቃዋሚዎች ጋር ጥሩ መግባባት ነው ያለው፣ ጥሩ እየሰራን ነው። በእኛ ክልል እንደምታውቀው እንግዲህ የፖለቲካ ፓርቲዎች ያህል ተጽዕኖ ያላቸው የሀገር ሽማግሌዎች አሉ። ስለዚህ በሀገር ሽማግሌዎች ደረጃ ጥሩ ትብብር እየሰራን ያለ ነው። አልፎ አልፎ አለመግባባቶች ሲፈጠሩ እነሱ እየገቡ እየዳኙ እንዲፈቱ እየሰራን ያለ ነው። በጣም ጥሩ ሁኔታ ነው ያለው። በነፃነት ይንቀሳቀሳሉ የተቃዋሚ ፓርቲዎች። የጎላ ችግር የለም በዚህ ዙሪያ፣ ጥሩ ነው ያለው ሁኔታ። ጸጥታን በተመለከተ የክልሉ ጸጥታ ምክር ቤት በየሁለት ቀኑ እየተሰበሰበ የስጋት ቀጠናዎችን እየለየ በእነዚህ ሄዳዎች መሰራት ያለበት ስራዎችንም እየሰራ ይገኛል። በአጠቃላይ ከአልሸባብ ጋር በተያያዘ ከጎረቤት ክልሎች ጋር በተያያዘ እንዲሁም ከተማ አካባቢ ብሔርና ጎሳ መሰረት ያደረገ ጥቃቶችን ለመፈጸም የሚንቀሳቀሱ ኃይሎችን ለማቆም ጥሩ እቅድ ሰርተናል። የጸጥታ አካላትም በከፍተኛ ዝግጅት ላይ ይገኛሉ። በጣም አስተማማኝ የሆነ ሰላም ነው የሶማሌ ክልል ያለው።
አጎራባች
ክልል በተመለከተ ከኦሮሚያ ክልል ጋር ያለን በጣም ጥብቅ ጸጥታ አብሮ መስራት አለ። የተለያዩ ዞኖች ኮማንድ ፖስት በጋራ ሰርተው የእንደዛ በዛክ በቦርደር አካባቢ ጉረባች ድንበር አካባቢ ችግሮች እንደፈጠሩ እየሰሩ ነው። በጣም ጥሩ ሁኔታ ነው ያለው። በዛም ወደ አፋር አካባቢ አልፎ አልፎ ግጭቶች እየነሱ ነበር። ዋናው ግጭት ከፍቃሽ በእኛነት ህወሓት ነው በብለ ስለምናምን አሁን እንደውም ኦፕሬሽኖች ከጀመሩ በኋላ መከላከያ ሁኔታ ይታያል። ለማን ሁሉም ጥሩ ተስፋ ይታያል። ፌደራል መንግስትን በተመለከተ እኛ እንግዲህ እንደ ፌደራል መንግስቱ አካል የምንጠበቀን ግንን ሁሉ ለማድረግ ዝግጁ ነን። በማንኛውም በሚችለው የፌደራል መንግስቱን ለማገዝ እንሰራለን። የፌደራል መንግስት አገርቷ አንድነት ለማስጠበቅ ፌደራሊዝም ወጥኝ የፌደራሊዝም ተግባራዊ ለማድረግ የሚያደርጋቸው እንቅስቃሴዎችን ይፋልን። ባለፉት 2 አመት ተኩል ክልላችን ያገኘው ሰላም የኢኮኖሚ ተቃውሞነት ከፍተኛ ስለሆነ ያንን ለማስጠበቅ መፍታችን እንደምንጠይቀው ሁሉ ግዴታችን ነው ወጣት ዝግጁ ነን።
አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ወደ ቀጣዩ ዝግጅታችን እንለፍ። ኤልሻዳይ ግርማ በአትላንታ ጆርጂያ የቴክኖሎጂ ኢንስቲትዩት የ3ኛ አመት የአካባቢያዊ ምህንድስና ተማሪና የግሪን ኢትዮጵያ የድህረ ገጽ እንቅስቃሴ መስራች ናት። ከተመሰረተ አጭር ጊዜ የሆነው የግሪን ኢትዮጵያ እንቅስቃሴ እንደ ታላቁ ህዳሴ ግድብ በአንበጣ ወረርሽኝ እንዲሁም በእንቦጭ አረም ያሉ ሀገራዊ ጉዳዮች ላይ እንቅስቃሴ ሲያደርግ የቆየ ሲሆን በአሁኑ ወቅት ደግሞ ከዘምቢል መልስ የሚል ዘመቻ ጀምሯል። ከዘምቢል መልስ ኢትዮጵያን ከፕላስቲክ ከረጢቶችና ምርቶች ነጻ በማውጣት አካባቢን የማጽዳት ዓላማ ይዞ የሚንቀሳቀስ ሲሆን ዘምቢልን የመሳሰሉና በድጋሚ ጥቅም ላይ የሚውሉ እንዲሁም አርጅተው ሲጣሉ አካባቢን የማይበክሉ መገበያያዎችን ሰዎች እንዲጠቀሙ እያስተዋወቀ ይገኛል። ኤደን ገረመው ከእንቅስቃሴው መስራች ኤልሻዳይ ግርማ ጋር የነበራት ቆይታ እንደሚከተለው ተሰናድቷል።
በኤልሻዳይ ግርማ የተመሰረተው የዘምቢል መልስ ዘመቻ በተለያዩ ማህበራዊ ሚዲያዎች ላይ ታዋቂና ተጽዕኖ ፈጣሪ ግለሰቦችን ዘምቢል ይዘው ሲጠቀሙ የሚያሳይ ምስሎችን በማሰራጨት ግንዛቤ ለመፍጠር እየተንቀሳቀሰ ነው። ዘምቢል ከሰሌን የሚሰራና ለረጅም ጊዜ የሚያገለግል ከረጢት ሲሆን ከገበያ ርቆ ሙሉ ለሙሉ በፕላስቲክ ከረጢቶች ከተተካ ጥቂት 10 ዓመታት አለፉት። በአካባቢ ጥበቃ ዙሪያ የሚንቀሳቀሰው ግሪን ኢትዮጵያም ተመልሰው ጥቅም ላይ መዋል የሚችሉ ዘምቢልና የጨርቅ ከረጢቶችን ወደ ገበያው ለማምጣትና ፌስታል በአካባቢ ላይ እየጣለ ያለውን ተጽዕኖ ለመቅረፍ ስለጀመረው ጉዞ ኤልሻዳይ ታስረዳለች።
የዘምቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነጻ ለማድረግ ነው። እና የዘምቢልን መልስ ስንል ዘምቢል አሁን ከሰኔል ነው የሚሰራው። ሰኔል ደግሞ ቶሎ ሊበሰብስ የሚችል እቃ ነው። ከዛም በተጨማሪ ደግሞ ያው ልብስ የሚሰሩ አብጀዲ የሚሰሩ እንዲሁም ደግሞ ከወረቀት ቦርሳዎች ሪሳይክል ከተደረጉ የወረቀት ቦርሳዎች የሚሰሩ የእቃ መያዣ ዘዴዎች አሉ እና እነሱን እንመልስ በሚል ነው ዘመቻው ማለት ነው። እና ፕላስቲክ ደግሞ ምን ያህል ጎጂ እንደሆነ በአካባቢ ማህበራዊ እና ተፈጥሯዊ ችግሮች አሉት እና ይህንን በማስመልከት ኢትዮጵያዊ የፕላስቲክን ጉዳት በማወቅ እና በማስተማር የዘምቢልን መልስ በሚል ዘመቻ ነው የጠረፍነው።
ኤልሻዳይ የፕላስቲክ ፌስታሎችም ሆነ ሌሎች እቃዎች ከተወገዱ በኋላ ከ400 ዓመት በላይ በመሬት ውስጥ ሳይበሰብሱ ሊቆዩ እንደሚችሉ በመጥቀስ አካባቢንና ተፈጥሯዊ ስነ ምህዳርን እንዳለ ይዞ ለማቆየት ወደ ሌሎች አካባቢን ወደማይጎዱ አማራጮች መሻገር እንዳለብንም ታስረዳለች።
የፕላስቲክ ከረጢት ጉዳቶች እንግዲህ ከአገር አልፎ ዓለምንና የአየር ንብረት ለውጥን የሚያጠቃ ችግር ነው እና አሁን ለምሳሌ ስናይ በየአመቱ ከሚመረቱ ቢያንስ 300 ሚሊዮን ቶን ፌስታሎች ውስጥ በዓለም ውስጥ ማለት ነው 50% አንድ ጊዜ ብቻ የምንጠቀማቸው ፌስታሎች ናቸው። ማንኛውም አይነት ፕላስቲክ ደግሞ ለመበስበስ 450 ዓመታት በላይ ሊወስድ ይችላል። እንዲሁም ዩኤን እንዳደረገው ጥናት በፈረንጆች አቆጣጠር 2050 ውቅያኖስ ውስጥ ካሉት አሳዎች ውቅያኖስ ውስጥ ያለው ፕላስቲክ መጠን ይበዛል ይባላል። እና የፕላስቲክ ሰራበት ንጥረ ነገር ደግሞ ለጤና ጥሩ አይደለም። የአየር ንብረት ለውጥ ደግሞ የዓለም ሙቀት መጠን ይጨምራል ቀስ በቀስ ማለት ነው። ከዛም ጨማይ ደግሞ እነዚህ የሚወጡት ንጥረ ነገሮች ወይም ኬሚካሎች የሚቃጠልበት አካባቢ ላይ ጭስ ለማምጣት እና የሚተኑት ንጥረ ነገሮች የጤና ችግር ያመጣሉ። ሳምባ እና የልብ የተለያዩ አይነት በሽታዎች የሚያመጡ ናቸው ማለት ነው። ኢትዮጵያ ውስጥ ብቻ ደግሞ ባለፉት 10 አመታት ብቻ የምንጠቀማቸው ፕላስቲኮች በጣም በዝተዋል ኢትዮጵያ ውስጥ ብቻ ስናይ ማለት ነውና እንዲያውም በ15% ብቻ ባለፉት 10 አመታት ጨምሯል። 15% ብዙ ነው እንግዲህ። እና ይሄ የሚያሳየው ደግሞ የፕላስቲክ መጠናችን እየጨመረ ነው። እነዚህ ፕላስቲኮች ደግሞ የተለያዩ አይነት እንስሳቶች ሊመገባቸው ይችላሉ። እርሻ ላይም የሚያመጣው ጉዳት አለ። እነሱ በሚመገቡት ሰዓት ጊዜ ደግሞ ምግብ ሰንሰለት ገባ ማለት እኛም እንመገባቸው አለብን ማለት ነው። በጣም ናኖ ፓርቲክልስ ስለሆኑ ትናንሽ ስለሆኑ ማለት ነው።
ኤልሻዳይ ከዘንቢል መልስ ዘመቻ ከአካባቢ ጥበቃ በተጨማሪም ሰፊ የስራ እድል ለወጣቶችና ሴቶች ሊፈጥር ይችላልም ትላለች።
ብዙ ኢትዮጵያዊ ፌስታል እየተጠቀመ ነው ያለው። ብዙ የፌስታል የሚያቀርቡ የተለያዩ ድርጅቶች አሉ። እና እኛ ማድረግ የምንፈልገው ልክ እንደ ድልድይ ሆነ ወይም ደግሞ ኢትዮጵያ ውስጥ ለብቻቸው ሴቶችም ሊሆን ይችላሉ የተለያዩ ማህበረሰቦች ዘንቢልን የሚያመርቱ ከረጢቶችን የሚሰፉ ሰዎች ጋር ማገናኘት ነው የምንፈልገው። እና የሚገርመው ነገር ደግሞ የዘንቢል ራሱ ብዙ አይገኝም አዲስ አበባ ውስጥ በተለይ የፕላስቲክ ዘንቢል መረት ጀምሯል። እና የፕላስቲክ ዘንቢል ደግሞ ያው ችግሩን ያባብሰዋል እንጂ አይጠቅም። ምክንያቱም የፕላስቲክ ዘንቢልን ደጋግመን መጠቀም ብችልም መጨረሻ ላይ ሲጣል ፕላስቲክ ነው። እና ዘንቢል አምራቾች የተለያዩ የኢትዮጵያ ክፍሎች ላይ ይገኛሉ። እና ይሄ ዘመቻ እንዲሁም በኢኮኖሚ ዘርፍ ላይ በጣም ይረዳል ይችላል።
ከዘንቢል መልስ ዘመቻ ቤቲጂ ዘሪቱ ከበደ እማማጽዮንን የመሳሰሉ ተጽዕኖ ፈጣሪ ግለሰቦችን በመጠቀም ዘንቢልን መልሶ ለማምጣት እየተንቀሳቀሰ ሲሆን በተጨማሪም ከፕላስቲክ ጋር ተያይዞ በሀገሪቱ ውስጥ ያለው ህግ እንዲቀየርም እየጣረ መሆኑን ኤልሻዳይ ታስረዳለች።
ከህግ ጋር በተያያዘ ያለበት ደረጃ በጣም ጥሩ ነው ብዬ ነው የማስበው። ከአስር አመታት በላይ ይሆናል ሶስት አዲስ የሚባል ተቋም ፕላስቲክን ባን ለማድረግ እንቅስቃሴ ነበረ እና ቢሆንም ግን ያን ያህል አልተሳካም። ግን በፈረንጆች አቆጣጠር በ2007 ወይም ከ13 ዓመታት በፊት አንድ ህግ ወጥቶ ነበር እና ይህ ህግ ምንድን ነው የሚለው ከ0.03 ሚሊሜትር በታች የሆኑ ፕላስቲክ ከረጢቶችን ወይም ፌስታሎችን አገር ውስጥ መስራትም ማስገባትም መጠቀም አይችልም የሚል ህግ ወጥቶ ነበር። ቢሆንም ግን ህጉ በስንስታት አልተገበረም እና ለውጥ አላመጣም። ፌስታሎች አሁንም እያየን ነው። አሁን የሚደረገው ዘመቻ ዲጂታል ካምፔኑ የጀመረው በቅርብ ጊዜ ነው። ግሎባል ፔፐርስ ባለፈው አመት በ2019 ድረገጽ ላይ ያለ አቤቱታ ማካሄድ ደግሞ አስጀምሮታል ማለት ነው። ከ10,000 በላይ ፊርማዎችን አግኝቷል የፔቲሽን እና አሁን ያ ግሩፕ ከኢትዮጵያ የአካባቢ የደንና የአየር ንብረት ለውጥ ኮሚሽን ጋር አብሮ ጎን ለጎን በመስራት በጃንዋሪ 2020 በፈረንጆች አቆጣጠር የረቂቅ ህግ ወይም ደግሞ የህግ ማስታወቂያ ሊወጣ ችሏል። እና ይሄ ህግ የኢትዮጵያ ከፕላስቲክ በተለይ ደግሞ አንድ ጊዜ ብቻ ከሚጠቀማቸው ፕላስቲኮች ነጻ እንዲሆን የሚያደርግ ህግ አውጥቶ ነበር እና ወደ ፓርላመንት ተልኮ ኮመንት ተሰጥቶ አስተያየት ተሰጥቶ ተመልሷል። እና ከስድስት ወር በኋላ እውን ይሆናል በማለት ነበረ። ቢሆንም ግን ያው በኮሮና ቫይረስ ምክንያት
ኤልሻዳይ ግርማ አሁን ላይ በማህበራዊ ድረገጾች ላይ ያለው ከዘንቢል መልስ ዘመቻ በቀጣይ ወደ ህብረተሰቡ ዘንድ ወርዶ ግንዛቤ ለማስጨበጥ በሰፊው እንደሚሰራም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ኤልሻዳይ ግርማን እናመሰግናለን። በምዕራብና ቄሌም ወለጋ ዞኖች ውስጥ የሚገኙ አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት መቋረጡን ቤተሰቦቻቸውን ለማግኘት የተቸገሩ ግለሰቦች ገልጸዋል። የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ግን በተጠቀሱት ስፍራዎች አገልግሎት ስለመቋረጡ መረጃ እንደሌላቸው አስታውቋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው፣ አካባቢውን ሰላም ለማድረግ እርምጃው ይቀጥላል ሲሉም አቶ ጌታቸው አስታውቀዋል። በዚህ ዙሪያ ከኢትዮ ቴሌኮም የሥራ ኃላፊዎች መረጃ ለማግኘት አልተቻለም። ተጨማሪ ዝርዝሩን ናኮር መልካ ልኮልናል።
ወጣት ኩሳ ዲንቃ በቡራዩ ከተማ ነዋሪ እንደሆነ ይናገራል። ከባለፈው ሳምንት ለተ አርብ ጀምሮ በቄሌ ሙለጋ የሚኖሩ ቤተሰቦቹን በስልክ አግኝቶ ለማነጋገር መቸገሩን ይገልጻል ኩሳ። በዚህ ምክንያት መጨነቁን ተናግሯል።
ከለወለጋ አካባቢ ነው ቤተሰቦቹ የሚኖሩት። ከአርብ ጀምሮ እነሱ እንዳገኛቸው አልቻልኩ። ምክንያቱም ደግሞ ተሳፋሪዎች ከዛ የመጡ ስነግሩን ኔትወርክ ተቋርጧል እንደሚልም ተቋርጧል ስለምን ነው የሰማሁት እንጂ ምንም ተጨባጭ መረጃ የለኝ። እኔ አሁን በጣም ተጨንቻለሁ። ማለት ቤተሰቦቼንም ድሮ በየቀን አገኛቸው ነበር አገኛቸው አልቻልኩም እና በጣም የከፋ ጋሉት ነው ያለው።
ሌላው የነቀምቴ ከተማ ነዋሪው አቶ ጋሩማ ተሰማ እንዲሁ በምዕራብ ወለጋ ጉሊሶ የሚገኙትን ቤተሰቦቻቸውን በስልክ ለማግኘት እንዳልቻሉ ገልጸዋል። የስልክ አገልግሎቱ ከዚህ ቀደምም ከስድስት ወራት በፊት ተቋርጦ ነበር። መንግስት በአካባቢው የሚንቀሳቀሱ ሸማቂዎች ላይ እርምጃ ለመውሰድ አገልግሎቱን አቋርጦ ስለነበር አሁንም በዚያ ምክንያት የተቋረጠ መስሎኝ ስለ ቤተሰቦቼ ደህንነት ተጨንቄያለሁ ብለዋል አቶ ጋሩማ። የስልክና ኢንተርኔት አገልግሎቱ በምዕራብ ወለጋ ላሏሳቢ፣ አይራ፣ ጉሊሶ፣ ነጆ፣ መነሲቡ፣ ቂልጡካራ፣ ቦጂድርመጂና ቤጊ እንዲሁም በቄሌ ሙለጋ ደምቢዶሎ፣ ጊዳሚና አንፊሎ የተቋረጠ መሆኑን ስልክ በመደወል ባለመስራቱ አረጋግጫለሁ። የኢትዮ ቴሌኮም ምዕራብ ቀጠና ኃላፊ እንዲሁም የኢትዮ ቴሌኮም ከፍተኛ አመራሮች ስልክ ባለማንሳታቸው በዚህ ጉዳይ ዙሪያ ለጊዜው ምላሽ ማግኘት አልተቻለም። ነገር ግን የኢትዮ ቴሌኮም የምዕራብ ቀጠና ኃላፊው አቶ ሙላቱ ጉደታ ትናንት ለቢቢሲ አፋን ኦሮሞ ክፍል በሰጡት ምላሽ በተጠቀሱት አንዳንድ ስፍራዎች ከጥቅምት 25 2013 ዓ.ም ጀምሮ የሞባይልም ሆነ ኢንተርኔት አገልግሎት መቋረጡን ገልጸዋል። በአካባቢዎቹ የቴሌኮም አገልግሎቱ ለምን እንደተቋረጠ እንደማያውቁም አቶ ሙላቱ ገልጸዋል። አገልግሎቱን ለማቋረጥ እና ለማስጀመር ስልጣን አልተሰጠንም። የኛ ኃላፊነት ለደንበኞች አገልግሎት መስጠት ነው ብለዋል። አቶ ሙላቱ የሞባይል ስልክና ኢንተርኔት አገልግሎት መቋረጡን ለኢትዮ ቴሌኮም የበላይ አስተዳደር አስተውቀው ምላሽ እየጠበቁ እንደሆነም ጨምረው ተናግረዋል። የኦሮሚያ ክልል መንግስት ኮሙኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ስለ አገልግሎቱ መቋረጥ መረጃ እንደሌላቸው ገልጸዋል። መንግስት በሸማቂዎቹ ላይ እርምጃ ለመውሰድ አገልግሎቱን የሚያቋርጥ ከሆነ ለህዝቡ ግልጽ አድርጎ ነውም ብለዋል።
እንግዲህ የሀገራችን የመጠቃላይ ሰላም እና ደህንነት የማስከበር ስራ በክልላችን ተግባራዊ እየተደረገ ነው ያለው የጥፋት ኃይሎች ኦሮሚያን የጥፋትና የግጭት ክልል በማድረግ የኦሮሞን ህዝብ በማሸበር በአካባቢው በሰላም ወጥቶ መግባት የማይችልበት ሁኔታ እየተፈጠረ ያለበት ከከተሞች፣ ዞኖች እና አንዳንድ የመስኖ ቀበሌዎች አካባቢ የሚታየውን ችግር ሙሉ በሙሉ በማቅረብ ክልሉን ሰላማዊ ለማድረግ እየተሰሩ ያሉ ስራዎች አሉ። እነዚህ ስራዎች በሁለት መልክ የሚገለጹ ሊሆኑ ይችላሉ። ህዝብን በማወያየትና በማስተባበር ህዝቡ የአካባቢውን ሰላምና ደህንነት እንዲያስከብር በዛ ላይ እየተሰራ ነው። በሌላ በኩል ደግሞ በሰላማዊ መንገድ የሰላማዊ መንገድ የማይመርጡና ወደ ግጭት በማምራት በኃይል እርምጃ ወስደው አካባቢውን ለማሸበር የሚፈልጉ የሸማቂ ቡድን ኃይሎች እርምጃ ተወስዶ ከዚህ እኩይ ተግባራቸው እንዲታቀሙና የህዝቡ ሰላማዊ እንቅስቃሴው እንዲሰትን የማድረግ ስራ እየተሰራ ነው ያለው። ስለዚህ ከኢንተርኔትና የሞባይል መቋረጥ እኔ በዚህ ደረጃ መረጃ የለኝም። የተቋረጠበት ምክንያት ምንድን ነው? ውስጣዊ የእነሱ የራሳቸው ችግር ሊሆን ይችላል። በተለየ ሁኔታ የሚገለጽ ከሆነ መንግስት ለህዝቡ ግልጽ አድርጎ የሚንቀሳቀስ ስለሆነ ከዚህ በፊትም ያን ችግር ሲፈጠር እርምጃ ወስዶ ለማስተካከል ሲሞክር ያንን ህዝቡን አዌር አድርጎ እንዲያውቅ ተደርጎ የተገደበት ስለሆነ ይሄኛው ከዛ ጋር ይገናኛል አይገናኝም የሚለውን ሙሉ መረጃ የለኝም።
የክልሉ መንግስት ኮሙኒኬሽንስ ጉዳዮች ማህበራዊ ድረገጽ ላይ የኦሮሚያ ልዩ ኃይል ከሌሎች የክልሉ ጸጥታ አካላት ጋር በመሆን መንግስት ኦነግ ሸኔ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። በዚህ ዙሪያ ከሸማቂዎቹ ቃል አቀባይ ስልክ ስለማይሰራ ምላሽ ማግኘት አልተቻለም። ከዚህ ቀደም በምዕራብ ኦሮሚያ ታጥቀው በሚንቀሳቀሱ ሸማቂዎች ላይ መንግስት እርምጃ በወሰደበት ጊዜ የቴሌኮም አገልግሎት ለረጅም ጊዜ ተቋርጦ እንደነበረ ይታወሳል። ለአሜሪካ ድምፅ ናኮር መልካ ታምቦ።
የተከበራችሁ አድማጮች ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜይል አድራሻችን gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።